ወንድ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በእሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ።
እጅግ በጣም ቅርብ ነው። በቀደም በባይብል ስተዲ ስናጠና አንዳንድ ወገኖች ብዙ ሬዲዮ የተለያዩ ፕሮግራሞች ላይ የሚያስተምሩ ሰዎች የመጨረሻውን ዘመን ኢንፋሳይዝ ያረጉ እንደሚያስተምሩ ነው ሰምተው እንደነበረ የነገሩኝ። እና ጊዜው በጣም ሲሪየስ ታይም ነው። በተለይም ደግሞ ከመከራ በፊት ልንነጠቅ የምንችል ከሆነ ኤኒ ታይም ሊሆን እንደሚችል ማሰብ አለብን። ኤኒ ሚኒት ኤኒ ታይም ኤኒ ታይም ይሄ ሊሆን እንደሚችል ማሰብ አለብን። እኔ በበኩሌ እንደማምነው ሐሰተኛው ክርስቶስ የሚገለጠው ሐሰተኛውን ክርስቶስ ሊሰራ የሚችለውን ክፋት እንዳይሰራ የሚከለክል የመንፈስ ቅዱስ ኃይልና ጸጋ በቤተክርስቲያን ስላለ እሱስ እስኪነሳ ድረስ ነው ይላል። ስለዚህ ሐሰተኛው ክርስቶስ ለመገለጥ ቤተክርስቲያን መነጠቅ መቻል አለባት። እና ይሄ ከመሆኑ በፊት ይሄ እንዲሆን ምንም ዝግጅት የለም። እና እነዚህን ሁኔታዎች በአይነ ህሊናችሁ ማየት መቻል አለባችሁ። ደጋግሜ እንደነገርኳችሁ የእግዚአብሔር ሰዎች የተለያየ እይታ አለ። ቤተክርስቲያን የምትነጠቅበት ሁኔታ መነጠቅን የሚያምኑ ብቻ በጣም በርካታ በሆኑ አይነት ሁኔታዎች የተለያዩ አመለካከቶች አላቸው። መነጠቅን የሚያምኑ ብቻ አንዳንዶቹ ከመከራ በፊት መነጠቅ ያምናሉ መነጠቅ እንዳለ፣ ሌሎች በመከራው መሃል ላይ ነው የምንነጠቀው ብለው ያምናሉ፣ ሌሎች ደግሞ ከመከራው መጨረሻ ላይ ጌታ ዳግመኛ ሲመጣ ነው ብለው ይላሉ። ከመከራ በኋላ መነጠቅም ከመከራ መሃልም ከመከራ በፊትም መነጠቅን ያምናሉ። ምክንያቱም ተጽፏልና መነጠቅ እና በመጽሐፍ ቅዱስ ላይ እንዳየ ነው። ስለዚህ እነዚህ ሁኔታዎች መነጠቅ አለ። ነገር ግን መነጠቁ ከመከራ መጨረሻ ላይ ከታላቁ መከራ መሃል ላይ የሚሉት አስተያየታቸው ምንድነው? የእግዚአብሔር ቁጣና ታላቁ መከራ የሚባሉት የተለያዩ ናቸው ብለው ይከፍላሉ። የመጀመሪያዎቹ በሰይጣንና በሐሰተኛው ክርስቶስ የሚመጣ መከራ ነው። የመጨረሻው የእግዚአብሔር ቁጣ ነው። እግዚአብሔር የሚያድነን ከቁጣው ነው ብለው ሰባቱን ዓመት ለሁለት ይከፍሉና የመጀመሪያው 3 ዓመት ተኩል በሰይጣን በጨለማ ኃይላት በተለያየ የሚሆነው መጨረሻው ላይ እንደዛ ይላሉ። ይሁን እንጂ ሐሰተኛው ክርስቶስ ሰባቱንም ዓመት ሙሉ እንደሚኖር ነው ምናየው። እንደውም ቃል ኪዳኑን አፍርሶ በ3 ዓመት ተኩል ላይ በእስራኤል ላይ ስደትን የሚያመጣው በመጨረሻው 3 ዓመት ተኩል ላይ ነው። ጌታ ኢየሱስ ክርስቶስ ዳግመኛ የሚመጣው በታላቁ መከራ በ7 ዓመት ምን ላይ ነው? መጨረሻ ላይ ነው የሚመጣው። ስለዚህ አይሁድን ህዝብ ለመታደግ ነው የሚመጣው። ይህንን መረዳት አለብን። እና በመሃል ላይ ይመጣል ብለው የሚሉት እንግዲህ መከራውን ታላቁ መከራ በሁለት በመክፈል ነው። አንዳንዶቹ ደግሞ የለም ቤተ ክርስቲያን በታላቁ መከራ ውስጥ አልፋለች ይላሉ። ታዲያ መነጠቅ መቼ ይካሄዳል የሚለው ችግር አላቸው እነሱ። አንዳንዶቹ ጌታን በአየር ላይ ለመቀበል ነው ዌልካም እንደማለት አይነት በሆነ መንገድ የሚመለከቱም አሉ። ይሁን እንጂ አንዳንዶቹ ክርስቲያኖች በዚያ በጌታ ዳግመኛ ሲመጣ ሲነጠቁ በሕይወት ያሉት በከበረ አካል ተለውጠው ከጌታ ጋር ሁሌ ይኖራሉ ይላሉ። እና ወደ ሸዋ መታደም ይገባው ማን ነው ስትሏቸው፣ እንግዲህ በዚያን ጊዜ የሚያምኑ ሁሉ ከተነጠቁ እዛ ላይ በጣም ልብ የሚሞላ መልስ የላቸውም። ከታላቁ መከራ በኋላ መጨረሻ ላይ በዳግመኛ ምጽአት የሚነጠቁት እነማን ናቸው ሲባል የሚያምኑ ናቸው ይላሉ። እንግዲህ በዚያን ጊዜ የሚያምኑ 144,000 አሉ፣ ወደ በንስሐ የገቡ አይሁዶች አሉ። እና እንደዚህ ያለ አይነት ሁኔታ ድብልቅልቅ ያለ ግልጽ ያልሆነ የትርጉም እይታ እዛ ላይ ይመጣል። ነገር ግን በጌታ ያሉ ቅዱሳን ግን እንደሚነጠቁ ነው እናምነው። እንግዲህ ባለፈው ሳምንት ያስተማርኳችሁን ትንሽ ሪቫይዝ አድርጌ ላሳያችሁ እንድሞክር በአይነ ህሊናችሁ ማየት እንድትችሉ ስለመጨረሻው ሳምንት በዚህ በፓወርፖይንት ላይ ተደገፉ ሁለት ስዕሎችን አሳያችኋለሁ ያዘጋጀሁትን። እግዚአብሔር እነዚህን እንድናስተውል ይረዳን እንጸልያለን። ሉል እግዚአብሔር እጅግ አርገና መሰግናለን። የቃልህን ደጆች ከፈተልን በምንማረው ነገር ዳግመኛ ምጽአትህን የቤተ ክርስቲያንን መነጠቅ ቃልህ የሚያሳስበውን የሚመክረውን እውነት ሁሉ ለመረዳት ለማወቅ እንድንችል ጸጋና ኃይል እንድትሰጠን እንጸልያለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ ስለ ሰባቱ ዓመት የእስራኤል መከራ سنመለከት ያየናቸው ነገሮች አሉ። እግዚአብሔር ይመስገን። የዳንኤል 70ውን ሱባኤ ነው منመለከተው። የዳንኤል 70ው ሱባኤ በዳንኤል መጽሐፍ ውስጥ የተጠቀሰ እንደሆነ እስኪ አውጥታችሁ ይሄንን ማሳያችሁን ስላይድ ሾ አብራችሁት እንድትመለከቱ ይረዳችኋል። የዳንኤል 70ው ሱባኤ የተጻፈው በምዕራፍ 9 ከቁጥር 24 ጀምሮ ያለ ነው። እና ይሄንን የዳንኤልን 70 ሱባኤ سنመለከት ምናያቸው መሰረታዊ ነገሮች አሉ። አመጻን ይጨርስ ይላል ቁጥር 24 ኃጢያትን ይፈጽም በደልን ያስተሰሪ የዘላለምን ጽድቅ ያገባ ራይና ትንቢትን ያትም ቅዱሰ ቅዱሳኑንም ይቀባ ዘንድ በሕዝብህና በቅድስት ከተማህ ላይ 70 ሱባኤ ተቀጥሯል ይላል። ስንት ሱባኤ ተቀጥሯል? 70 ሱባኤ ተቀጥሯል ይላል። እንግዲህ ይሄንን ነው منመለከተው አብረንና 70 ሱባኤ የጊዜ ታይም ላይን ነው እግዚአብሔር የሰጠው 70 ሱባኤ ተቀጥሯል ይላል። እና ልብ በሉ በአይነ ህሊናችሁ ይሄ ትንቢት የተነገረው ዳንኤል የት ይያለ ነው? ባቢሎን ውስጥ ይያለ ነው የተነገረው። እና ይሄ ትንቢት በተነገረበት ጊዜ ዳንኤል በባቢሎን ሊኖር የቻለው ስንት ጊዜ እስራኤላውያኖች በመርኮ እንደሚኖሩ እግዚአብሔር ነግሯቸዋል? 70 አመት። አያችሁ 70 አመት አልቆ የቤተ ክርስቲያን የአይሁዳውያኖችን መመለስ የሚጠብቁበት ጊዜ ነው። ነገር ግን የአይሁድ መታደስ ግን እግዚአብሔር በምን አይነት መንገድ እንደሚሆን ወደ ሩቅ ዘመን ነው የሚነግራቸው። ኡነተኛ መታደስ ለአይሁዳውያኖች ገና የሚመጣው እግዚአብሔር በነቢያት የተናገረው ከጥንት ጀምሮ የተናገረው መታደስ ከዚህ ከሰባ ሱባኤ በኋላ እንደሚሆን ነው የሚነግራቸው። ሊስን 70 አመት ምርኮ ሆነው ተመልሰዋል። መጽሐፈ ዝራን መጽሐፈ ነህምያን سنመለከት በብዙ ጭንቅና መከራ ነው ኢየሩሳሌም የተሰራችው። ከዛም በኋላ እንኳን ቢሆን አይሁዳውያኖች ተዘለው አልተቀመጡም። የራሳቸው መንግስት አልነበራቸው። የማረካቸው ባቢሎን ከወደቀ በኋላ ፋርስና ሜዶን ከወደቀ በኋላ ማን የተተካው? ግሪክ ከወደቀ በኋላ ጌታ ኢየሱስ ሲወለድ ሮማውያኖች ናቸው። አይሁዳውያኖች ለአብርሃም ለይስሐቅ ለያዕቆብ ለዳዊት የገባውን ተስፋ ሲፈጽምላቸው በእነዚህ ዘመናት አይታየም። ምንም እንኳን ከሰባው ዓመት ምርኮ በኋላ አይሁዳውያኖች ወደ ምድራቸው ቢመለሱም እግዚአብሔር ግን በዚህ ነብይ አማካይነት ለእስራኤል ሕዝብ እነዚህ ነገሮች እንዲሆኑ በደል የሚሰረይበት ኃጢያት የሚፈጸምበት አመጻም ይጨረስበት የዘላለም ጽድቅ የሚገባበት ራይና ትንቢት የሚታተምበት ቅዱሰ ቅዱሳን የሚቀባበት በሕዝቡ በእስራኤል ባይሁዳዊ ሕዝብ ላይ በቅድስ ከተማው ላይ 70 ሱባኤ ተቀጥሯል ይለዋል። ስለዚህ ምንድነው? ምንም እንኳን ከመርኮ ከ70 አመት በኋላ ቢመለሱም እግዚአብሔር ለነሱ መታደስን የሰጣቸውን ዘመን ወደ ሩቅ አርጎ እንዴት እንደሚያሳያቸው እንመለከታለን። እና መታደሳቸው ይሄ 70 ሱባኤ እንዴት እንደሚጀምር እንመልከት። 70 ሱባኤ سنመለከተው ምናየው ነገር አለ። ሪሴፕሽኑ አረባክና ኦኬ የመጀመሪያውን ተመልከቱት ቁጥር 25 ላይ ስለዚህ እወቅ አስተውል ኢየሩሳሌምን መጠገንና መስራት ቁጥር 25 ትዛዙ ከመወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል ይላል 7 ሱባኤና 62 ሱባኤ ስንት ነው መደመር ነው 69 ያያችሁት 69 ሱባኤ እንደሰጠው እንመለከታለን ተመልከቱ ሌላው ምንድነው እሱ የሚሰጣው በዚህ መካከል ያልተናገረው ነገር አለ 69 ሱባኤውን እዚህ ጋር አስቀምጦ መሃል ላይ ያለው በሮሜ 11 25 ላይ በብሉይ ኪዳን ያልተነገረ ሰፊ ዘመን አለ የአህዛብ ሙላት የሚባል ዘመን እሱን አልነገረው የነገረው ተመልከቱት 70 ሱባኤ ስለዚህ እወቅና አስተውል ይለዋል ኢየሩሳሌምን መጠገንና መስራት ትዛዙ ከመወጣበት ጀምሮ እስካለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል ይለዋል 70ኛው ሱባኤ ከ70ው ሱባኤ ውስጥ 69ኙ ነግሮት እስከ መሲሁ እስከ ክርስቶስ መገደል እንደሚሆን ካሳየው በኋላ 70ኛው ሱባኤ አይነግረውም 70ኛው ሱባኤ የሚሆነው የአህዛብ ሙላት ብሎ ያለው ሐዋርያ ጳውሎስ ጌታችን ሞቶ ከተነሳበት ጊዜ ጀምሮ እስካሁን ድረስ ያለውን ዘመን ነው የሚናገረው። ይሄ ዘመን በ70ኛው ሱባኤና በ69ኙ ሱባኤ መካከል ያለ ዘመን የአህዛብ ምን ይባላል? ሙላት። ምን ማለት ነው? አህዛብ ወደ እግዚአብሔር የሚመጡበት ወደ ክርስቶስ የሚመጡበት ዘመን ነው። የቤተ ክርስቲያን ዘመን የምንለው ነው ማለት ነው። ተመልከቱ ስለዚህ ይሄ የሚቀጥለው ዘመኑን ተራ በተራ እንመልከተው ኢየሩሳሌምን መጠገንና መስራት የተጀመረበት ጊዜ 444 ዓመተ ዓለም ላይ ነው ትዛዝ ይወጣው ለምን እዚህ ቦታ ላይ ተመልከቱ ትዛዙ ከመወጣበት ጀምሮ እስካለቃው እስከ መሲህ ድረስ ይላል ስለዚህ ኢየሩሳሌምን መጠገንና መስራት የመጣበት ጊዜ አይሁዳውያኖች ቤተ መቅደሱን ቅጥሩን የሰሩት መጽሐፈ ዕዝራ መጽሐፈ ነህምያ ላይ የምንመለከተው በዚህ የፋርስና ሜዶን ነገስታት ባወጡት አዋጅ መሰረት ነው ቤተ መቅደሱ የተሰራው እና ይሄን ጊዜ በዳንኤል ላይ እንግዲህ አሁን እንደምንመለከተው ዳንኤል ምዕራፍ 25 ላይ እናያለን ማለት ነው የመቅደሱ ሥራ የተጠናቀቀው በ396 ዓመተ ምህረት ነው ረጅም ጊዜ ነው የፈጀው ታስታውሱ እንደሆነ መጽሐፈ ዕዝራ ላይ ማቆመው ነበር ሀገን የመሰለ ነዘካርያስ ነቢያት ሁሉ ተነስተው የተጓጎለውን የቤተ መቅደሱን ሥራ እንደገና እንዲሰሩ በትንቢት ቀስቅሰዋቸው ነው ያደረጉት እና ከዛ በኋላ ምንድነው የምንመለከተው አያችሁት የ69ኙ ሱባኤ ፔሬዱ ቃልም ሥጋ ሆነ ጌታችን የተወለደበትን አመተ ምህረት ኤግዛክትሊ ብዙዎች ኤስቲሜትድ ዴት ነው የሚናገሩት ኢየሱስ ክርስቶስ ቃልም ሥጋ ሆነ ከዛ ቀጥሎ ምንድነው የምናየው ጌታ ኢየሱስ ክርስቶስ በ33 አመተ ምህረት ጌታ ኢየሱስ እንደተሰቀለ እናያለን እስካለቃው እስከ መሲህ ድረስ ተመልከቱት ቁጥር 25 ላይ ምን እንደሚናገር አያችሁት ምን እንደሚናገር ከ62 ጊዜ 7 በኋላ መሲህ ምን ያረጋል ይገደላል በርሱም ዘንድ ምንም የለም ስለዚህ 69ኙ ሱባኤ ምን ሆነ ማለት ነው እስከ ጌታ ኢየሱስ ክርስቶስ ሞት ድረስ አንዳንድ እግዚአብሔር ሰዎች ሆሳዕና ይያሉ ጌታ ኢየሱስ ባህያው ርንጭላ ከገባበት ቀን ጋር ካልኩሌት ያደረጉ ይናገራሉ ስለዚህ ጌታ የሞተበት ጌታ ወደ ኢየሩሳሌም የገባበት ያ ጊዜን ሲመለከቱት 69ኙን ሱባኤ እንደሚጨርስ ያያሉ ከዛ በኋላ ምንድነው የምናየው በ70 ዓመተ ምህረት እንግዲህ አመተ ምህረትና አመተ ዓለም ታቃላችሁ አመተ ዓለም እየቀነሰ ነው የሚሄደው ሲቆጠር ግልጽ ነው አመተ ምህረት ግን ምን ያረጋ ነው የሚሄደው እየጨመረ ነው የሚሄደው ስለዚህ ጌታችን ኢየሱስ ክርስቶስ በአመተ ዓለም ተወልዶ በአመተ ምህረት ነው የሞተው እና ከዛ በኋላ ምን እንደሆነ እናያለን የሚመጣው መስፍን ህዝቦች ይላል እዚህ ላይ የሚናገረውን ተመልከቱት አያችሁት የሚመጣው መስፍን ህዝብ ቤተ መቅደሱን እንደሚያፈርሱት ይናገራል እና ቁጥር 26 መሲ ይገደላል በርሱም ዘንድ ምንም የለ የሚመጣው አለቃ ህዝብ ከተማይቱንና መቅደሱን ያጠፋሉ ይላል። የሚመጣው አለቃ ህዝብ ወይም የሚመጣው መስፍን የሚባለው በመጨረሻው ዘመን በሰባኛው ሱባኤ ላይ የሚመጣውን መሲ የሐሰተኛውን ክርስቶስን ያሳያል። ሐሰተኛው ክርስቶስ የሚመጣውን የሚመጣው መስፍን የሚለው በሰባኛው ሱባኤ ላይ የሚመጣውን ሐሰተኛውን ክርስቶስን ሲያመለክት ነው እንደዚህ የሚለው። ግልጽ ነው። ከዛ በኋላ የሚለውን ተመልከቱ። ቤተ መቅደሱ በሰባ ዓመተ ምህረት ፈረሰ። የአይሁዳውያኖች ቤተ መቅደስ ዛሬ በዜና ስትመለከቱ ግድግዳው ላይ ቆሞ ሲያለቅሱ ጸጸሉ መታውት ያኔ የነበረ የቤተ መቅደሱ ምንድነው? እሱ የውጪው ቅጥር ፍርስራሽ ነው። ዛሬ በአሁን ጊዜ በአይሁዳውያኖችና በፍልስጤም መካከል ትልቁ የመከራከሪያ ነጥብ የሚሆነው ይሄ ቤተ መቅደስ ያለበት ቦታ ነው። እና የአላክሳ ሞስክ የሚባለው የእስላሞች መስጊድ አለበት። አይሁዳውያኖች በዚያ ቦታ ቤተ መቅደሳቸውን ወደፊት መስራት ይፈልጋሉ። እና ነገር ግን በሰባ ዓመተ ምህረት የፈረሰው ቤተ መቅደስ እስካሁን አልተሰራም። አይሁዳውያኖች ይህን ቤተ መቅደስ በዛ ለመስራት ራሱን የቻለ የሚያስገርም ትምህርትና ጥናት አለው። እና ብዙ ዝግጅት እያደረጉ እንደሆነ ለቤተ መቅደሱ የሚያስፈልጉትን ዕቃዎች፣ አገልጋዮቹን፣ ካህናቶች ሁሉ እያሰለጠኑ እየተዘጋጁ ነው። እና ኤግዛክትሊ የቱ ጋር ይሰሩታል፣ ኤግዛክት ሎኬሽኑን ያውቁታል። እና ይሄ ቤተ መቅደስ እዛ ቦታ ቢሰራ ከእስላሞቹ ጋር ያለው ችግር ሰምታችሁ እንደሆነ በዜና አይታችኋል አይደለም? እስከ ኢንዶኔዥያ ድረስ ሰላማዊ ሰልፍ የአላክሳን ሞስክ አይሁዳውያኖች እዛ ቦታ እንዲንቀሳቀሱ እንዲታዩም አይፈለግም። ኢየሩሳሌም የኛ ዋና ከተማ ነች ነው የሚሉት ፍልስጤሞች። እና ይሄ ጉዳይ እንግዲህ በአይናችን ያለ የየለት ዕለት ዜና ጉዳይ ነው። ኔታንያሁ በአሁን ጊዜ ዩናይትድ ኔሽን ላይ ንግግር ሲያደርግ ከኢየሩሳሌም ሰላምታ ይዤላችሁ መጥቻለሁ አለ። ዩናይትድ ኔሽን ኢየሩሳሌምን በአሁን ጊዜ የአይሁድ ዋና ከተማ አድርጎ አይቀበላትም በነገራችን ላይ። እና ኢቨን ለእስራኤል ደጋፊ እንኳን የሆኑ አገሮች ኦፊሻሊ ኤምባሲዎቻቸውን እዛም አላደረጉም። በጣም በጣም ሀት የሆነ ኢሹ ነው በዓለም ላይ። በመካከላቸው ቱ ስቴት ሶሉሽን የሚባል ነገር አለ። አይታችሁ እንደሆነ ኔታንያሁ በአሁኑ ጊዜ ንግግር ሲያደርግ ያለምንም ቅድመ ኮንዲሽን ከፍልስጤሞች ጋር ንግግር እናደርጋለን ቱ ስቴት ሶሉሽን ይላል። ቱ ስቴት ሶሉሽን ማለት ከባድ ነገር ነው ለአይሁዳውያኖች። ነገር ግን በውስጡ የሚመጡ ብዙ ነገሮች አሉ። አንዱ ዋና የሚመጣው ነገር ምንድን ነው? እሱ የኢየሩሳሌም ጉዳይ ነው፣ ቤተ መቅደሱ ያለበት። አይሁዳውያኖች ቤተ መቅደሱ የነበረበትን ቦታ ኢየሩሳሌምን ዋና ከተማቸው አድርገው ነው የሚናገሩት። ኔታንያሁ ሲናገር ብትሰሙ የሚደንቅ ንግግር ነው። ሲስፓን ላይ ምናልባት አርካይቭ የሆነ እንትን ብትመለከቱ መስማት ትችላላችሁ። በጣም አስገራሚ ንግግር ነው ያቀረበው። ስለዚህ ይሄ የሚመጣው በሰባኛው ሱባኤ ላይ የሚመጣው መስፍን የሚባለው ቤተ መቅደሱን እንደገና በሰባ ዓመተ ምህረት ያፈረሱት እንደሆነ መጠቆሙን ብዙ የመጽሐፍ ቅዱስ የትንቢት ተማሪዎች ምን ይላሉ? የሚነሳው ሐሰተኛው ክርስቶስ እስላም አይሆንም፣ አውሮፓዊ ነው ሊሆን የሚችለው ይላሉ። ምክንያቱም በሰባ ዓመተ ምህረት ቤተ መቅደሱን ያፈረሱት እነማን ናቸው? ሮማውያኖች ስለሆኑ ከሮም ከአውሮፓ ሊነሳ እንደሚችል እንዲያስቡ የሚያደርጋቸው ይሄ እንደሆነ እናያለን። ተመልከቱት እንግዲህ አሁን ቤተ መቅደሱ ከፈረሰ በኋላ አይሁዳውያኖች ታሪካቸውን ስንመለከት ምን ሆነ? ቤተ መቅደሱ ከፈረሰበት ጊዜ ጀምሮ አይሁድ የሚባል መንግስት አልነበረም። በተቻላቸው መጠን አይሁዳውያኖች ከሮማውያኖች ጋር ተፋልመው ተዋግተው በተቻለ መጠን ራሳቸውን እንደገና ሪቫይቭ ለማድረግ ሞክረዋል፣ ግን አልተቻለም። በዚያን ጊዜ በዓለም ዙሪያ የተበተኑ ለመጀመሪያ ጊዜ በ1946 ዓመተ ምህረት ነው ተሰብስበው ምን የሆኑት? ራሱን የቻለ መንግስት የሆኑት። አይገርምም? በእነዚህ ጊዜያቶች ከሰባ ዓመተ ምህረት ጀምሮ እስከ አሁን ድረስ አይሁዳውያኖች እስከተሰበሰቡበት ጊዜ ድረስ የኢየሩሳሌምን ጉዳይ ስንመለከት በአሕዛብ የተረገጠች ከተማ እንደሆነች ነው የምናየው። እያችሁት? በአሕዛብ የተረገጠች ከተማ። አሁን ባለው ዘመን የጌታችን ኢየሱስ ክርስቶስ ሁኔታ ስንመለከት የቤተ ክርስቲያን ዘመን እንደሆነ ነው የምናየው። ይሄ የቤተ ክርስቲያን ዘመን ከበዓለ 50 ጊዜ ጀምሮ እስካሁን ድረስ ያለውን ዘመን ያሳያል። ግልጽ ነው የቤተ ክርስቲያን ዘመን። አሁን 70ኛው 69ኙ ሱባኤ መቼ አለቀ? መሲህ ከተገደለበት ጊዜ እስከ ተገደለበት 69ኙ ሱባኤ ተጠናቀቀ አለቀ። አሁን 70ኛው ሱባኤና 69ኙ ሱባኤ በጊዜ ተፋተዋል ተላይተዋል። በመካከላቸው ነቢያቶች ያልተናገሩት ያልተገለጠላቸው ያህዛም ሙላት ብሎ ሐዋርያ ጳውሎስ በሮሜ 11:5 ላይ ያለው መሐል ላይ ያለ ዘመን ነው። እኔና እናንተ እዚህ ቦታ ዘመን ውስጥ ነን ያለ ነው። እግዚአብሔር ይመስገን። አያችሁት? ግልጽ ነው። በአይነ ህሊናችሁ እየታያችሁ ነው። ምክንያቱም የራእይን መጽሐፍ በትክክል ለመረዳት የዳንኤልን መጽሐፍ ማየት በጣም ይጠቅማል። ስለዚህ የቤተ ክርስቲያን ዘመን መቼ ያቆማል ቢባል እሱ ላይ ነው ትልቁ ጥያቄ ያለው። የቤተ ክርስቲያን ዘመን የሚያቆምበት ጊዜን ብዙ የእግዚአብሔር ሰዎች በተለያየ እይታ ያያሉ። አሁን ያለችበት ቤተ ክርስቲያን በሙሉ ዘመኑ የመከራ ዘመን ነው እና ይሄ መከራ ዘመን በዳግመኛ ምጽአት ያልቃል የሚሉ አሉ። አይ የለም፣ ታላቁ መከራ የሚባል ዲስቲንክት ዘመን አለ ይላሉ። የለም፣ ታላቁ መከራም አሁንም መከራ ውስጥ ነን ያለን ይላሉ። በተፈጥሮም በፖለቲካም በሁሉም የሆነውን ችግር ተመሳሳይ አድርገው የሚያዩ ሰዎች አሉ፣ የመጽሐፍ ቅዱስ ተርጓሚዎች። ይሁን እንጂ 7 ዓመት ዳንኤል የተናገረው በራእይ መጽሐፍ ላይ የተጠቀሰው 7 ዓመት የመከራ ጊዜ፣ ዲስቲንክት የሆነ የመከራ ጊዜ፣ በርካታ የመጽሐፍ ቅዱስ የመጨረሻ ዘመን ትንቢቶች የተነገሩ በሙሉ የሚፈጸሙበት ጊዜ የሚሆንበት ጊዜ በፊታችን ነው ያለው። አሁን የምንመለከተው የዓለም ሁኔታ የምታዩት ምልክት በሙሉ በሰባቱ ዓመት በደንብ አዳምጡኝ ወገኖቼ፣ በሰባቱ ዓመት ይሆናል ከሚባለው መከራ ጋር የሚወዳደርም አይደለም። እንደዚሁ ያለው መከራ ከጥንት ጀምሮ ጦርነት ነበረ፣ የመሬት መንቀጥቀጥ ነበረ፣ ረሃብ ነበረ። ሪል የሆነው በታላቁ መከራ የሚሆነው ረሃብ፣ በዚያን ጊዜ የሚሆነው የምድር መንቀጥቀጥ፣ በዚያን ጊዜ የሚሆነው ጦርነት፣ በዚያን ጊዜ የሚሆነው ክፋት በየትኛውም ዘመን ታይቶ የማይታወቅ የሚሆንበት ጊዜ ነው። ለዚህ ነው ታላቁ መከራ ተብሎ የሚባለው። ይሄ ጊዜ አይሁዳውያኖችን እግዚአብሔር ወደ ራሱ የሚመልስበት ጊዜ፣ እልሃቸውን የሚያስጨርስበት ጊዜ እና መሲሁን ኢየሱስን ለመቀበል ልባቸውን የሚያዘጋጅበት ጊዜ እንደሚሆን መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ላይ ስትመለከቱ ይሄ 7ቱ ዓመት ዘመን መከራ፣ ሐሰተኛው ክርስቶስ ተነስቶ የዓለም ነገስታት ሁሉ በእስራኤልና በእስራኤል ሕዝብና በኢየሩሳሌም ላይ የሚከማቹበትን አርማጌዶን በመባል የሚታወቀውን ያንን ፌመስ የሆነ ታዋቂ የጦርነት ዘመን የሚሆንበት ጊዜ ነው። ዘካርያስን አውጥታችሁ ተመልከቱ። ብዙ ጊዜ ይህንን አንብቤዋለሁ፣ ታውቁታላችሁ ብዬ አስባለሁ። ይሁን እንጂ ዘካርያስን አውጥተን እናያለን። እግዚአብሔር የተመሰገነ ይሁን። ዘካርያስ ምዕራፍ 12 ላይ ምን እንደሚል እንመልከት። ዘካርያስ ምዕራፍ 12 ላይ ስለ እስራኤል የተነገረ የእግዚአብሔር ቃል ሸክም ይህ ነው፣ ሰማያትን ምን ያረገ የዘረጋ ምድርንም የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል፣ እነሆ ኢየሩሳሌምን በዙሪያዋ ላሉት ለአሕዛብ። ለአሕዛብ የሚለውን ቃል በእንግሊዝኛ መጽሐፍ ቅዱስ የምታነቡ ኔሽንስ ነው የሚለው። በዙሪያ ላሉ ምን መንግስታት ነው። ኔሽንስ ሁሉ የመንገድገድ ዋንጫ አድርጋታለሁ ይላል። በሌላ አባባል የምታሰክር ወይም ከባድ ነገር ትሆናለች እና እንዲህ በቀላሉ ሶልቭ የምታደርግ አይደለም። ምን የሚያሰክር ነገር ነው? ጭንቅላቴ ነው ዞሮ እንደ አሰከረኝ ይሉ የለ ሰዎች። የመንገድገድ ዋንጫ ማለት ምንድን ነው? የምታሰክር እንደ መጠጥ የምታሰክር አድርጋታለሁ አይነት ነገር ነው እግዚአብሔር የሚናገረው። አያችሁት? አደርጋት ደግሞም ኢየሩሳሌም ስትከበብ በይሁዳ ላይ እንዲሁ ይሆናል፣ አይሁዳውያኖች ሁሉ ላይ የሚሆን እንደሆነ ይናገራል። እንደዚህ ያለ ነገር በታሪክ ውስጥ ሆኖ አያውቅም። በዚያን ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ፣ የሚሸከሟትም ሁሉ እጅግ ይቆስላሉ፣ የምድርም አሕዛብ ሁሉ በላይዋ ላይ ይከማቻሉ ይላል። እና በራእይ መጽሐፍ ላይ እነዚህ ለአርማጌዶን ጦርነት የሚመጡት ኃይላቶች ሁሉ ተጠቅሰዋል። እና በዚህ ላይ ጠቅለል አድርጎ አዛብ የምድርም አዛብ ሁሉ ይላል። ከመስራቅ ይመጣሉ፣ በሚሊየን የሚቆጠር ሰራዊት ይመጣል፣ ከሰሜን ይመጣሉ፣ ዙሪያዋ ተከበባለች። አያችሁት? በዚያን ቀን ይላል እግዚአብሔር ፈረስን ሁሉ በድንጋጤ ተቀማጭን በብድነት መታለው፣ አይኖቼንም በይሁዳ ላይ ከፍታለው። ለአርማጌዶን በሚሰበሰቡበት ጊዜ መጨረሻ ላይ ጌታ ኢየሱስ ክርስቶስ በሰባኛው ሱባኤ 7 ዓመት ነው። በሰባቱ ዓመት መጨረሻ ላይ ኢየሱስ ክርስቶስ ዳግመኛ ይመጣል። ዳግመኛ መጽአቱ በዚህ ቦታ ላይ በእንደዚህ ያለ አይነት ምክንያት ነው የሚመጣው። እዚህ ላይ በተጠቀሰው ምክንያት ኢየሩሳሌምና በይሁዳ ሕዝብ ላይ የሁሉ ሰራዊት በሚሰበሰብበት ጊዜ ቁጥር 5 ጀምሮ ብታነቡት ኢየሱስ ክርስቶስ የአይሁዳውያኖችን ሊያግዛቸው ሊታደጋቸው እንደሚመጣ ይታያል። እንግዲህ ተመልከቱ፣ አይሁዳውያኖች እስከዚህ ጊዜ ድረስ ጌታ ኢየሱስ ክርስቶስን አያውቁትም፣ አልተቀበሉትም። ተመልከቱት ቁጥር 10 ላይ በዳዊት ቤት ላይ በኢየሩሳሌም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሳለሁ፣ ወደ እርሱም ወደ ወጉትም ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። በዚያን ቀን በመጊዶን ሜዳ እንደነበረው እንደ ሃዳድ ሪሞን ልቅሶ ታላቅ ልቅሶ በኢየሩሳሌም ይሆናል፣ ምድሪቱም ታለቅሳለች። እያንዳንዱ ወገን ለብቻው፣ የዳዊት ወገን ለብቻቸው፣ ሴቶቻቸው ለብቻቸው፣ የናታን ቤት ወገን ለብቻው፣ ሴቶቻቸው ለብቻቸው፣ የሌዊ ቤት ወገን ለብቻው፣ ሴቶቻቸው ለብቻቸው፣ የሰሚኤ ወገን ሴቶቻቸው ለብቻቸው፣ የቀሩት ወገኖች ሁሉ እያንዳንዱ ወገን ለብቻው፣ ሴቶቻቸው ለብቻቸው ያለቅሳሉ። ለምንድን ነው እንዲህ የሚዘረዘርልን? ኔሽን ዋይድ ሪፔንታንስ፣ ኔሽን ዋይድ ሪስቶሬሽን ለአይሁድ እንደሚመጣ ነው። ኔሽን ዋይድ አገር አቀፍ የሆነ መንፈሳዊ መጎብኘት እንደሚመጣላቸው ነው የሚነግረን። አያችሁት? በዚያን ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል ይላል። በዚያን ቀን ይላል የሰራዊት ጌታ እግዚአብሔር የጣዖታትን ስም ከምድር አጠፋለሁ፣ ከዚያ በኋላ አይታሰቡም፣ ደግሞ ሐሰተኞች ነቢያትና እርኩስ መንፈስንም ከምድር ላይ አስወግዳለሁ ይላል። ምድር እግዚአብሔርን በማወቅ የምትሞላበት፣ አይሁዳውያኖች የሚታደሱበት በዚያን ጊዜ ልክ ይሄ ሲሆን የሺው ዓመት መንግሥት ወዲያው ይጀምራል። ክብር ለእግዚአብሔር ይሁን። በዚህ ጊዜ ነው ይሄንን አመጣጡን ነው ኢየሱስ ክርስቶስ ብዙዎች ዳግመኛ ምጽአት ሁላችንም እናምነው ዳግመኛ ምጽአቱ ብለን እናምነው። ለዚህ በዚህ ጊዜ ሲመጣ ዳግመኛ ምጽአት በሚሆንበት ጊዜ ቤተ ክርስቲያን ትነጠቃለች ይላሉ። ቤተ ክርስቲያንን እዚህ ውስጥ ማግባት በጣም አስቸጋሪ ነው። እኔ ስመለከተው ሳየው መጽሐፍ ቅዱስ ብዙ አይረዳም፣ የሚታይ ነገር የለም። ዳግመኛ ምጽአት ለአይሁድ ሕዝብ ለኢየሩሳሌም ለአርማጌዶን ጦርነት የሚሆን እንደሆነ ነው የምንመለከተው። አያችሁት? እና ጌታ ኢየሱስ ክርስቶስ ይጠይቁታል። አይሁዳውያኖቹም እንደሚጠይቁት ተመልከቱት። ቁጥር 6 ላይ ተመልከቱ። ሰውም ይህ በእጅ መካከል ያለው ቁስል ምንድን ነው ይለዋል። እርሱም በወዳጆቼ ቤት የቆሰልኩት ቁስል ነው ይላል። ጌታ ኢየሱስ ክርስቶስን የወጉትን ያዩታል፣ ዓይንም ሁሉ የወጉትም ሁሉ ያዩታል ይላል። እና ጌታ ኢየሱስ ክርስቶስን በሚገርም ሁኔታ በታደሰ በንስሐ መንፈስ የሚቀበሉበት አስደናቂ ጊዜ እንደሚሆን እንመለከታለን። ስለዚህ ይሄ መጨረሻው ዘመን ማለት የቤተ ክርስቲያን መነጠቅ ከሆነ በኋላ የሚሆን ዘመን ነው። እና ይሄ ሰው የዛ ላይ የምታዩት ስዕል ምን ያሳያቸዋል? አዎ፣ እና ምናልባት ቱታ ለብሳችሁ ስራ ስትሰሩ ከሄዳችሁ ልብሳችሁ ይቀራል። እናንተ ግን ምን ታደርጋላችሁ? ትነጠቃላችሁ። እግዚአብሔር የተመሰገነ ይሁን። ጌታ ይመስገን፣ ጌታ ይመስገን። አዎ፣ እና በጣም ደስ የሚል ስዕል ነው። አይ ሪሊ ላይክ ኢት በጣም። እና ንጥቀት በሚካሄድበት ጊዜ ሁላችንም ልብሳችን እንደለበስን አይደለም የምንሄደው፣ የክብር ልብስ እንለብሳለን። በዚህ ምድር ዓለም ያለበሰችን ልብስ ሁሉ እዚሁ ይቀራል። በክርስቶስ ጸጋ ግርማ ወደ እግዚአብሔር መንግሥት እንሄዳለን። እና ከዛ በኋላ ቤተ ክርስቲያን ስትነጠቅ መጽሐፍ ቅዱስ እንደሚነግረን የሐሰተኛው ክርስቶስ መንፈስ በሰይጣን ኃይልና ሙላት እንዳይሰራ የሚከለክለው ቤተክርስቲያን ውስጥ ያለው እግዚአብሔር ጸጋ ይሄዳል። በዚያን ጊዜ ዓለም በሙሉ ለምድርና ለባህር ወዮላቸው የተባለው የሰይጣን ኃይልና የክፋት ሥራ በጣም በታላቅ ሁኔታ የሚሰራበት ጊዜ ይሆናል። እና በዚያን ጊዜ ሰዎች ስለሐሰተኛው ክርስቶስ ራሱን የቻለ ራስ አለ። በዚህ በታላቁ መከራ ጊዜ ሐሰተኛው ክርስቶስ ሲነሳ 666 እየተባለ ፌመስ የሆነ ነገር እናቃለን። ሁላችንም ይሄንን ማቀለን ፊልም ተሰርቶበታል። አንዳንዱ ሰው በየጣሳው በየመልክቱ ላይ 666 ይላሉ። እና ይሄ ሉፕ የሆነ የተሰሩ መንገዶችን ሁሉ 666 ነው ይላሉ። አንድ ሰው ይያል አለ አይደለም ኤርፖርት እንዴት ፎቶግራፍ እንዴት እንደሚያገኘው እንጃ አያችሁት እኮ 666 ነው እንደዚህ ይያል የሚባሉ ሁኔታዎች አሉ አይደለም። እና ሁሉም ነገር ሊያባነነን አይገባም። አስተተኛው ክርስቶስ ሲመጣ 666 እንዴት ሊሰራ ይችላል? የማቀውን ያህል እግዚአብሔር የተመሰገነ ይሁን እናያለን። ከዛ በኋላ የሚሆነውን ተመልከቱ። ይሄ ጠቅለል ያለ እይታ ሊሰጣችሁ የሚችል ነገር ነው በዚህ ላይ ያለውና ይህንን ሁኔታ ስንመለከት ምናያቸው ነገሮች አሉ። ምንድን ነው ምናየው? ይሄ ምስል የምትመለከቱት ይሄ ከላይ ጀምሮ ያለው እንደዚህ በአግድም የተኛው ናቡከደነጾር የተያየው ራእይ ነው። በዳንኤል መጽሐፍ ውስጥ በምዕራፍ 2 ላይ የተመለከተውን ራእይ ነው ምንመለከተው። እና ብልጭልጭታው የበዛ ምስል አየውሎ ያ ህልሙ ጠፍቶበት ይሄንን ህልሙን የነገረኝ ትርጉሙን ንገሩኝ ይያለ የባቢሎንን ጠቢባን ሁሉ ያስጨነቀበት ነው። ሌላው የምንመለከተው በዚህ ክፍል ላይ የምናየው ዳንኤል ያያቸው አውሬዎች ናቸው። እዚህ ላይ የምናየው ትንሽ ይሄ ፕሮግራም አስቸግሮኛልና በአይ ቲንክ በእንትን መስራት ብችል በጣም ደስ ይለኝ ነበር። እዚህ ላይ እስቲ ኦኬ አያችሁት ይሄ ናቡከደነጾር ያየው ምንድነው? ናቡከደነጾር ያየው ምስል ነው። ይሄ የምታዩት በራእይ በህልም ያየው ነው። ይሄንን ምስል ያያችሁ ሰዎች ንገሩኝ አለ አይደለም? ሚስጥሩንም ፍቹንም ንገሩኝ ብሎ ያስጨነቀበት ነው። ሌላው ግን የምንመለከተው ዳንኤል ያየው ነው። ዳንኤል የተመለከታቸው አውሬዎች ናቸው። እነዚህ በሙሉ ምናያቸው ይሄ ዳንኤል ነው። እና የተመለከታቸው ናቡከደነጾር በምስል ያየውን ዳንኤል ግን በአውሬ መልክ እንዳየ ነው ምንመለከተው። እና ናቡከደነጾር ዘመኑ ይሄ ነው። የናቡከደነጾር ወርቅ ነህ አለው። ከዛ በኋላ ደግሞ ከሱ የሚያንስ መንግስት እንደሚነሳ ነገረው። አያችሁት ምንድን ነው አለው? ወርቅ ሆኖ ከወርቅ ጥሎ ያለው ምንድን ነው? ሰከበረን ምንለው ብር አይደለም? ከዛ ቀጥሎ ደግሞ የሚነሳው ምንድን ነው አለው? የናስ መንግስት ይነሳል። ከዛ በኋላ ማን ይነሳል አለ? ብረት ይሆናል አለ። ይሄ መጨረሻው ዘመን ላይ ያለው እነዚህ ይሄ 10 ጣቶች የሚያሳዩት እኩሉ ሸክላ እኩሉ ምን የሆነ ነው? ብረት የሆነ ደካማና ብርቱ የሆኑ መንግስታት በመጨረሻው ዘመን እንደሚነሱ ነው። 7 ዓመት የመከራ ዘመን እዚህ ውስጥ ነው የሚሆነው። አያችሁት ዳንኤል ላይ ስትመለከቱ በዚህ ጉዳይ ላይ ትንቢት ይናገራል። እጅ ሳይነካው ከተራራ ተፈንቅሎ የወጣ ድንጋይ ይሄንን የምስሉን እንትን ምን አረጋው? አያችኋት እቺ ድንጋይ መታችው ይላል። ስትመታው ምን ሆነ? ያ ትልቁ የታየው ምስል እንዳለ እንደ ገለባ ከምድር ላይ ተፈጭቶ ጠፋ ይላል። ከዛ በኋላ ምን ሆነ ይላል? ትልቅ ድንጋይ ምስሉን የመታችው ድንጋይ ትልቅ ተራራ ሆነ ይችላል። ከዛ በኋላ ምን ሆነ? ምድርን ሁሉ ሞላ ይችላል። እግዚአብሔር የተመሰገነ ይሁን። እስኪ እንመልከተው። በጣም ደስ የሚል ነው ያ ራእይ። እግዚአብሔር የተመሰገነ ይሁን። አያችሁት ምዕራፍ 2 ላይ ተመልከቱት። ዳንኤል ላይ ቁጥር 42 ጀምሮ የግሮቹ ጣቶች እኩሉ ብረት እኩሉም ሸክላ እንደነበሩ እንዲሁ እኩሉ ብርቱ እኩሉ ደካማ ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላው እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚያ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ሃሌሉያ። ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ምን ታረጋቸዋለች? ትፈጫቸዋለች፣ ታጣፋቸዋለች፣ ለዘላለምም ትቆማለች። ድንጋውም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም ሲፈጨው እንዳየ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ ምን አርጎታል? አስተውቆታል። ህልሙም ኡነተኛ ፍቹም ምን ያረገ ነው? የታመነ ነው ይለዋል። ዳንኤል እነዚህን ንጉስ ናቡከደነጾር በዚህ በመስል መልክ ያየውን ነገር በእንስሳቶቹ ሲያይና ያለን ተመልከቱት። የመጀመሪያ ዳንኤል አየው ምዕራፍ 7 ላይ ብትመለከቱት ከቁጥር 4 ጀምሮ ከቁጥር 1 ጀምሮ ብትመለከቱ አንበሳ ያያል። ከዛ ቀጥሎ ደግሞ ድብ ነው ሲመለከት ምናዩት ምዕራፍ 7 ቁጥር 5 ላይ እና አንበሳው የባቢሎንን መንግስት ያሳያል። አያችሁት? እና ደግሞ ድቡና እንደ ምንድነው በግ አላደ በግ ኮርማን የበግን በግ አርጎንም ያሳየው ራም ነው። እነዚህ ይሄ ደግሞ ምንን ያሳያል? ሜዶ ፐርሺያን ያሳያል። የነዚህ የሜዶ ፐርሺያን እንደወደቀ የመጣው ንጉስ ወይ መንግስት ሊዮፓርድ ምን ማለት ነው? ሊዮፓርድ ማለት ነብር እንደሆነ ይታያል። ከዛ ደግሞ ፍየል ደግሞ ይታያል። አያችሁት? ከዛ በኋላ አሌክዛንድሪያ ዘግሬት እንደወደቀ የአሌክዛንድሪያ መንግስት እንደወደቀ መንግስቱ ለአምስት ቦታዎች ይከፈላል። እና ከነዛ ከተከፈሉት መካከል እዚህ ላይ ጎልቶ አይታያችሁም እንጂ ብትመለከቱት ሌላ ጊዜ ይሄኛው ነገር በደም ሲሰራልኝ አጉልቼ ያሳያችኋለሁ። በጣም የሚደንቅ ነገር አንቲከስ ኤፒፋነስ የሚባል በሶሪያ የነገሰ የአሌክዛንድሪያን መንግስት የአሌክዛንደር መንግስት ሲወድቅ በሶሪያ የተነሳ መንግስት ነበረ። ልክ ወደፊት የሚመጣው ጸረ ክርስቶስ ሊሰራ የሚችላቸውን የክፋት ስራዎች የሰራ ሰው እንደሆነ እናያለን። አያችሁት? እዚህ ጋር በመጨረሻ ዘመን የሚነሳው ሌላው መንግስት ምንድን ነው? የሮም መንግስት ነው። የሮም መንግስትንም ደግሞ ያሳያል። አያችሁት? አሁን ያለንበት ዘመን የሮም መንግስት ለሁለት እንደተከፈለ መጽሐፍ ቅዱስ ታሪክን አንጻር ስንመለከት ሁለት ቦታ እንደተከፈለ አንዳንድ መጽሐፍ ቅዱስ ጻፊዎች እነዚህን ሁለት ኢስተርንና ዌስተርን ኦርቶዶክስ ኢስተርንና ዌስተርን በሚል የኦርቶዶክስና የካቶሊክ በሚል እንደተከፈሉ ይታያል። ያን ጊዜ ቤተክርስቲያኖቹ ያላቸው ኢንፍሉዌንስ በመንግስታት ላይ ከፍተኛ ስለነበረ በእንደዛ ያለ መንገድ ኢስተርንና ዌስተርን ዲቪዥን ብለው ይከፍሉታል። በኋላ በመጨረሻ ላይ እንግዲህ ባለንበት በዚህ ዘመን ላይ የሮም መንግስት ወድቋል። ከወደቀበት ጊዜ ጀምሮ አውሮፓን ብትመለከቱት፣ ሰሜን አፍሪካን ብትመለከቱት፣ ሚድል ኢስትን ብትመለከቱት የተለያየ ውጥንቅጥ የሆነ እንጂ ኢምፓየር የሆነ መንግስት ሲነሳ አይታይም። እና በዚህ በመጨረሻው ዘመን ላይ የሚነሱ ነገስታቶች ብዙዎቹ እነዚህን 10 ጣቶች ምክንያት እያደረጉ የሮም መንግስት ዩሮፒያን ዩኒየን 10 ነገስታት ይኖሩታል ሲሉ 13 ይሆናል ሲሉ የተለያየ ስፔኩሌሽን አለና እነዚህ 10 ነገስታት ሪፕሬዘንት የሚያረጉት እነማን እንደሆነ ባናቅም መጽሐፍ ቅዱስ በራይ መጽሐፍ ላይ ሲነግረን 10 ነገስታቶች ከሐሰተኛው ክርስቶስ ጋር እንዲተባበሩ ሐሳባቸውን ፈቃዳቸውን ሁሉ አብረውት እንደሚያስገዙ ባለፈው አንብቤላችሁ ነበር። ስለዚህ እግዚአብሔር አሁን ያለንበት የዓለም የፖለቲካ ሁኔታ ከሚድል ኢስት አንጻር ነው የሚነግረንና ከአይሁድ ላይ ከሚመጣው ችግር አንጻር ነው የሚነግረን። ከአርማጌዶን ጦርነት አንጻር ነው የሚነግረን። ከጌታ ዳግም መምጣት አንጻር ነው የሚነግረን እንጂ የዓለምን የፖለቲካ ሁኔታ ሁሉ የሚያስስና የሚዳስስ እንዳልሆነ እናያለን። ራይ ምዕራፍ 17 ላይ ተመልከቱት። ራይ ምዕራፍ 17 ላይ ምን እንደሚናገር ከቁጥር 11 ጀምሮ የነበረው የሌለው አውሬ ራሱ ደግሞ 8ኛ ነው። ከሰባቱም አንዱ ነው ወደ ጥፋትም ይሄዳል። ያያቸው 10 ቀንዶችና ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው ይለዋል። ራይ በተጻፈበት ጊዜ እንደሌሉ ያሳያል። ዳሩ ግን ካውሬው ጋራ ለአንድ ሰዓት አንድ እንደ ነገስታት sultanን ይቀበላሉ። እነዚህ አንድ ሐሳብ አላቸው፣ ኃይላቸውንም sultanቸውንም ላውሬው ይሰጣሉ ይላል። እነዚህ ሁኔታዎች ጋራ ሊያዝ እንደሚችል እነዚህ 10 የምስሉ እግሮች ከዚህ ጋራ ሊያዙ እንደሚችሉ ይታመናል። ግልጽ ነው ወገኖቼ? መቼም ትንሽ አስቸጋሪ ነው አይደለም? ይሄንን سنመለከት። እግዚአብሔር የተመሰገነ ይሁን። ፍጥሞ ወደ ሴት ላይ ዮሐንስ ራእዩን ሲያይ የነበረበት ቦታ ላይ ተሰራ ቤተክርስቲያን ነው ምንመለከተው። ፍጥሞ ወደ ሴት ያቺ ነች መልእክቱን የራእይን መጽሐፍ ሲጽፍ ደብዳቤ ጻፈላቸው። ቤተክርስቲያኖች እንደዚህ ባለ ቦታ ተበትነው ያሉትን ቤተክርስቲያን ነው የሚያሳየው። እና እግዚአብሔር የተመሰገነ ይሁን። እና ይሄንን ካየን እግዚአብሔር ይመስገን። ስለዚህ ቤተክርስቲያን የምትነጠቅበትን ወነታ ጥቂት ነገሮችን የሚታየኝን የሚገባኝን ነገር ላካፍላችሁ። እግዚአብሔር ይመስገን። በመጽሐፍ ቅዱስ ውስጥ እንግዲህ ታላቁ መከራ ማንን ይመለከታል የሚለው ብዙዎቹ ታላቁ መከራ ውስጥ እግዚአብሔር አንደኛ ታላቁን መከራ ብቻ የሆነ ዘመን አርጋቹ እንዳታዩት። በዚህ ጊዜ ውስጥ 144000 የሚባሉ ታማኝ የእግዚአብሔር ባሪያዎች ከአይሁድ ህዝብ እንደሚነሱ መጽሐፍ ቅዱስ ይናገራል። በዚያ ዘመን የእግዚአብሔር ጥበቃ እንዳለ ይታመናል። ምክንያቱም በራእይ መጽሐፍ ምዕራፍ 7 ላይ سنመለከት እነዚህ 144000 በሚታተሙበት ጊዜ በአራቱ በምድር ማዘን ቆመው የነበሩትን 4 መላእክት ሲያይ በራእይና ያለን እና እነርሱ ነፋስን በምድር ቢሆን በባህር ወይም በማንም ዛፍ እንዳይነፍስ 4ቱን የምድር ነፋሳት ያዙ እንደሆኑ ይታያል። እና የሕያው አምላክ ማተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣየው ምድርንና ባህርንም ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምጽ እየጮኸ ያምላካችንን ባሪያዎች ግንባራቸውን እስክትናተማቸው ድረስ ምድርም ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው። የታተሙትንም ቁጥር ሰማው። ከእስራኤል ልጆች ነገዶች ሁሉ የታተሙት 144000 ነበሩ ይላል። እና ከእያንዳንዱ ነገድ የተመረጡት ከ12000 የሆኑ ከ12 ነገድ እንደተመረጡ እናያለን። እነዚህ የተመረጡት ብዙ የእግዚአብሔር ሰዎች እንደሚረዱት እነዚህ በመጽሐፍ ቅዱስ በዚህ በራእይ መጽሐፍ ላይ ስትመለከቱ በጉ ወደሚሄድበት የሚሄዱ ታማኝ እንደሆኑ ምዕራፍ 14 ላይ ተጠቅሰው ይታያል። ቁጥር 1 ላይ አየሁም እነሆ በጉ በጽዮን ተራራ ቆሞ ነበር፣ ከርሱም ጋራ ስሙና አባቱ ስም በግንባራቸው የተጻፈላቸው 144000 ነበሩ ይላል። ሶ እነዚህ 144000 ከምድር በኩራት ሆነው የተመረጡ እንደሆነ ይናገራል። ለእግዚአብሔር ለበጉ በኩራት እንደሆኑ ከሰዎች የተዋጁ እነዚህ ናቸው ይላሉ። የጆቫ ዊትነስ ዋች ታወር እምነት ተከታዮች ይህንን ይወስዱና ምን ይላሉ? 144000 የበጉ በኩራት ስለሆኑ መጀመሪያ ጌታን ያመኑት ከተለያ በራሱ ስልጣንና በራሱ ፈቃድ የሚመርጣቸው ናቸው። ከመጀመሪያ ቤተክርስቲያን ዘመን ጀምሮ የነበሩት ሁሉ የዚህ 144000 ክፍል ሲሆኑ እዛ ውስጥ እየገቡ 144000 አሁን ቁጥራቸው ሞልቶ ይሁን በእነሱ አመለካከት አላቅም። አንድ ጊዜ አስተውሳለሁ ድሮ ልጅ ያለው የጆቫ ዊትነሶችን መጽሐፍና ትምርታቸውን ስማር በነበረበት ጊዜ 144000 ክፍል የሆነ ሰው የጌታን ራት የሚወስድ 144000 የሆነ ነው። የጌታን ራት በሚያከብሩበት ጊዜ የምድር ወራሽና የሰማይ ወራሽ ተብሎ ስለሚከፈል ምእመኑ 144000 የሰማይ ወራሽ ናቸው። የቀረው ግን የምድር ወራሽ ነው። የምድር ወራሽ ሆኖ መታሰቢያውን እንዲሁ ሲደረግ ያለ እንጂ የ144000 ክፍል ያልሆነ ሰው አውስድም። 144000 ክፍል መሆኑን አንድ ሰው በምን ያቃል ቢባል በቃ መንፈስ ቅዱስ ያስገድደዋል ይሄ ሊወስደው የሚገባ ነገር እንደሆነና ምንም ማድረግ አይችልም። በቃ ምኞቱም ሰማያዊ ነው ይታወቀዋልና ህይወቱም ያስታውቃል ለሌሎች ሰዎችና ልግደል ብትሉት እንኳን በቃ ተኝቶ የሚሞት አይነት ነገር ነው። ምክንያቱም ከዚህ ምድር 144000 ሲሞቱ ጌታችን መንግስትን ከያዘበት ጊዜ ጀምሮ ኢሚዲየትሊ እንደ መልአክ ነው የሚሆኑት። ስለዚህ ኤንጂሊክ የሆነ ላይፍ ነው የሚኖራቸው እና እነሱ ናቸው 144000። በአሁኑ ጊዜ ቁጥራቸው የሞላ ስላለ በህይወት የተረፉ እንደው ወደ ጌታ ያልሄዱ ከሌሉ በስተቀረ ካሉት መካከል የሚመረጥ መኖሩን አይዳውት አይነት ነገር እንድትሉ ነው የሚያረጋቸው። እኔ በጣም አዘንኩኝ። መንግስተ ሰማይን በጣም እናፍቅም ስለነበረ አሁን እኔ መመረጥ እድል አለኝ ወይ ብዬ ስል ለአምላክ ምን ይሳነዋል ይላሉ። ቦታው ክፍት እስከሆነ ድረስ ያው እንትን ይላል ቁጥሩ ተወሰነ ስለሆነ እና ይህንን ነገር እንዴት ነው እንደዚህ ሊሆን የሚችለው? በመጽሐፍ ቅዱስ ትርጉም ላይ ይሄ እንዴት ይታያል ስትሏቸው እንዲህ 24ቱ አይ ማንም ሰው መንግስተ ሰማይ እንደነሱ ያልሆነ ሊሄድ አይችልም ይላሉ እና ሌላው በሙሉ ምድር ነው የሚወርሰው በማለት ምድር ለዘላለም ነው የምትኖረው አትጠፋም፣ ለሺህ ዓመት ብቻ ሳይሆን ለዘላለም ነው የምትኖረው በማለት ነው የሚተረጉሙት። እንዴ 24ቱ ሽማግሌዎች በሰማይ ይታዩ የለም ወይ ስትሏቸው አይ እነሱማ የ24ቱ ሽማግሌዎች የ144000 ምንድን ናቸው? ምሳሌዎች ናቸው፣ ሲምቦል ናቸውና እነሱን ሪፕሬዘንት የሚያደርጉ ናቸው። እንዴ እነዚህ እኮ 144000 አልኳቸው አንድ ቀን ስጠይቃቸው ቁጥር 3 ላይ በዙፋኑ ፊት በአራቱ እንስሶችና በሽማግሌዎቹ ፊት አዲስ ቅኔ ዘመሩ ይላልና እንዴት ነው እሱ በ24ቱ ሽማግሌዎች ፊት እኮ ይሄው ይዘምራሉ አልኩኝ። እና 144000 እንደነበረ የሚታመን አንድ ሰው አለ የነሱ ሰው ሞቷል እና ሲነግሩኝ ምን አንተ መስታወት ፊት ቆመ ተዘምር የለም እንዴ እንደዛ ማለት እኮ ነው አለኝ። ይገባቸዋል ማለት የፈለኩት። ስለዚህ 24ቱ ሽማግሌዎች የ144000 ምሳሌዎች ናቸው እንዴ? እንደዚህ ሆኖ መጽሐፍ ቅዱስ ከተተረጎመ እኮ በቃ ትርጉሙን የምናገኘው እንዳንተ ከመሰለ ሰው ብቻ ነው አልኩት። እና ነገር ግን 144000 እና 24ቱ ሽማግሌዎች አንድ አይነት እንዳልሆኑ ማስረጃ ነው ያልኩት። እና በጣም ተናደደ። ስለዚህ 144000 ከአይሁድ የሚመረጡ ናቸው። ምክንያቱም ማን ይሄ እኛ የምንወስነው ነገር አይደለም። መጽሐፍ ቅዱስ በግልጽ ነው የሚናገረው። ይሄ ሲምቦሊክ ንግግር አይደለም። እና ከእያንዳንዱ ነገር እንደዚህ እንደተመረጡ ነው። እነዚህ ለበኩ በኩራት ናቸው ሲል ብዙ እግዚአብሔር ሰዎች የሚስማሙት ትልቅ ለአይሁዳውያኖች መታደስ፣ ወንጌልም በዓለም ላይ በዚያን ጊዜ እንዲሰራጭ በታላቁ መከራ ዘመን በታማኝነት እግዚአብሔርን የሚያገለግሉ ታማኝ የእግዚአብሔር ባሪያዎች ናቸው ይላሉ። እግዚአብሔር ይመስገን። እኔም በበኩሌ ይህንን ነው የማየው የሚገባኝና የምቀበለው። በዚህ ጊዜ ወደ ጌታ የሚመጡ ሰዎች አሉ። የቤተ ክርስቲያንን መነጠቅ ተመልክተው ያለው ዘመን የቤተ ክርስቲያንን መነጠቅ ተመልክተው በንስሐ የሚመጡ ትንቢት መፈጸሙን እያዩ ከነዚህ ከ144000 አገልግሎት የተነሳ ከእግዚአብሔር ምሕረትና ቸርነት የተነሳ ወደ ጌታ የሚመጡ ብዙ ሰዎች ይኖራሉ። ይሁን እንጂ ብዙዎቹ በብዙ መስዋዕትነት ወደ ጌታ እንደሚመጡ ነው መጽሐፍ ቅዱስ የሚያሳየው። ለምን? ስለ ሐሰተኛው ክርስቶስ ስንማር ታያላችሁ፣ በዚያን ጊዜ ምልክቱን በእጁ ወይም በግንባሩ ያልተቀበለ መነገድ መሸጥ አይችልም፣ ለአውሬውና ለምስሉ ያልሰገደ ታላቅ የመከራ ጊዜ ነው። በዚያን ጊዜ ክርስቲያን ሆኖ በምድር ላይ መኖር ራሱ ያስፈራል። ሐሰተኛዋ ቤተ ክርስቲያን፣ አመንዝሯ ቤተ ክርስቲያን ለሐሰተኛው ክርስቶስ የምትቆምበት ዘመን ነው እና ክርስትና ለበጉ ለኢየሱስ ክርስቶስ ታማኝ የሆኑ ክርስቲያኖች በቤተ ክርስቲያን ለመታየት በጣም አስቸጋሪ የሚሆን ዘመን እንደሆነ ነው የምናየው። ስለዚህ እግዚአብሔር ቤተ ክርስቲያንን በዚህ አይነት መከራ ውስጥ እንዳታልፍ የሚያደርግባቸው ምክንያቶች ምንድን ናቸው ቢባል መጽሐፍ ቅዱስ እንደሚነግረን እግዚአብሔር እኛን ለመከራ ምን አላረገንም፣ አልመረጠንም። ለመከራ አልመረጠንም። መከራ እንድናይ እግዚአብሔር አልመረጠንም። እና እግዚአብሔር ቤተ ክርስቲያኑን ይወስዳል። እና እንመልከት ባለፈው ያሳየኋችሁ ዮሐንስ ወንጌል ምዕራፍ 14 ግልጽ የሆነ ነገር ይናገራል። ከመከራ በፊት መነጠቅን የሚያምኑ ስትሬስ አርገው የሚያወጥ ክፍል ነው። ኢየሱስ ክርስቶስ ከዚህ ዓለም እንደሚሄድ ለደቀ መዛሙርቱ ሲነግራቸው ልባቸው እጅግ ያዘነበት የታወከበት ጊዜ ነበር። በእግዚአብሔር እመኑ፣ በእኔ ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ እንዲስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔ ምን አረጋችኋለሁ። ክብር ለእግዚአብሔር ይሁን። እና ይሄ ዩኒክ አባባል ነው። እመጣና እወስዳችኋለሁ፣ ወደ እኔ እወስዳችኋለሁ። ኢየሱስ ክርስቶስ ራሱ እንደሚመጣ ነው። መነጠቅ ጌታን በአየር ላይ ለመቀበል እንደ እንግዳ ለመቀበል የሚሆን ነገር ሳይሆን፣ መነጠቅ የሚለውን ቃል የግሪክኛውን ትርጉም ስትመለከቱት ስናችድ ተደርጎ አንድ ነገር ከአንድ ቦታ ተነቅሎ እንደሚወሰድ፣ በኃይል እንደሚወሰድ ያለ ቃል ነው የተጠቀመው። ስለዚህ ወሳጅ አለ እንጂ እኛ እንደው ብድግ ብለን ጌታን እንቀበል ብለን የምናረገው ነገር አይደለም። ወሳጅ አለ እና ወደ እኔም እወስዳችኋለሁ ያለው ጌታ ነው የሚነጥቀን። ክብር ለእግዚአብሔር ይሁን። እሱ መጥቶ ነጥቆን ይዞ ይሄዳል። ወዴት ይወስደናል? አያችሁት? እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እናረጋችኋለሁ። እኔ ይህንን ሳስብ ለራሴ እውነቴ ነው የምነግራችሁ፣ ጌታ ኢየሱስ ክርስቶስ ድንገት ሊመጣ ይችላል። አይሮን ነው መቼ እንደሚመጣ። ትላንትና ነው ለየሹ ስነግራት ነበር። እኔ መነጠቅ አሁን ይህን እያጠናው በመጣው ቁጥር ኤኒ ታይም ሊሆን እንደሚችል ሳስብ፣ እኔ አንዳንዴ ልጆቻችንን ማዘጋጀት አለብን የሚለው ሁሉ ሀሳብ ይመጣብኛል። እውነቴን ነው የምነግራችሁ። እና እንዲሁ የእግዚአብሔርን ቃል እዚህ እያጠናው እንደዚህ እየጸለይኩ ምን ነው ቢመጣ ጌታ እላለሁ። ጌታ ኢየሱስ ድንገት ይመጣል። አትታለሉ ወገኖቼ፣ ድንገት ይመጣል። አያችሁት? ወደ እኔም ወስዳችኋለሁ። ጌታ ለዚህ መጥቶ ለሚወስደን መምጣቱ ምንም ምልክት አልተሰጠም። አዳምጡ ይንገራችሁ፣ ምንም ምልክት አልተሰጠም። ለታላቁ መከራ ምልክት ተሰጥቷል። ለዳግመኛ ምጽአቱ ምልክት ተሰጥቷል። በአይሁድ ላይ ለሚደርሰው መከራ ምልክት ተሰጥቷል። ለመነጠቅ ግን ምንም ምልክት መጽሐፍ ቅዱስ ውስጥ የለም። ምንም ምልክት አይታችሁ በቃ ደረሰ መሰለኝ በቃ ልዘጋጅ የምትሉበት ሁኔታ የለም። ኢት ካን ሃፕን ኤኒ ታይም። ሃሌሉያ። መንግሥተ ሰማይ ሄደን እንነጋገራለን በዚህ ጉዳይ። እንኳን ነገርከን እንደምትሉኝ እርግጠኛ ነኝ። እግዚአብሔር ይባርክ ትሉኛላችሁ ያኔ ወደምትሄድ። አያችሁት ምን እንደሚላቸው? ወደምሄድበትም ታውቃላችሁ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስ እኔ መንገድና እውነት ነኝ አለ። ወሳጃችን እሱ ራሱ ይዞን ይሄዳል እንጂ ሌፍት ራይት አድርጉ እያለን ወይም በጂፒኤስ አይደለም የምንሄደው። የሚወስነን ጌታ ራሱ አድራሻችንን ሰማ ያደርገዋል። ክብር ለእግዚአብሔር ይሁን። አያችሁት? በአባቱ ቤት ብዙ መኖሪያ ስፍራ አዘጋጅቶልናል። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እኛ ሀገራችን ካን ኢማጂን። ይሄ ተስፋ በእውነት እግዚአብሔርን ጠይቁት። አንድ ጊዜ አንዲት እህት በጣም በብዙ መከራ ውስጥ ታልፍ ነበርና፣ ጌታ ሆይ በዚህ ሁሉ መከራም አልፎ እንዶ ለምንድን ነው እኔ እንደዚህ ይሄ ነገር ያጎሳቁለኛል እንጂ ያሳምረኛለሁ እያለች ትጸልይ ነበረ። እና ጌታ በጣም የሚገርም ራእይ አሳያት። እና በጣም ብዙ የእግዚአብሔርን ሕዝብ የምታገለግል እህት ነበረች ቤቷ የምታስተናግድና፣ በመንግሥተ ሰማያት የተዘጋጀላትን ቦታ አሳያት ጌታ። በዚያ ምን አይነት ውብ መልክ እንደሚኖራት ሁሉ አሳያት። ይሄ የተዋረደው ስጋችን ክቡር ስጋው እንዲመስል ይለወጣል። እግዚአብሔር የተመሰገነ ይሁን። ጸጉር የሌለን ጸጉር ብቻ አይደለም ይኖረን። ኦፕሬሽን የተደረጋችሁ፣ የታመማችሁ፣ ያረጃችሁ፣ የደከማችሁ፣ አይናችን የፈዘዘ ሁሉ እንለወጣለን በቅጽበት አይን። እንዴት ነው የምንለወጠው? መጽሐፍ ቅዱስ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ላይ የሚያስደንቅ ቃል አለ። ይህንን በአንደኛ ቆሮንቶስ ላይ በጥቂቱ ተመልክተነዋል። እግዚአብሔር የተመሰገነ ይሁን። ቁጥር 51 ላይ እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት አይን እንለወጣለን። መለከት ይነፋልና ሙታን የማይበሰብሶ ሆነው ይነሳሉ፣ እኛም እንለወጣለን። ውድ ወገኖቼ፣ ይሄ የጌታ መምጣት እንደ ሌባ ሆኖ የሚመጣው ነው። ይሄ የጌታ መምጣት የጌታ ደቀ መዛሙርት በማንኛውም ጊዜ ሊሆን እንደሚችል የሚያስቡት ስለሆነ በዘመናቸው ጌታ ሊመጣ እንደሚችል ያስቡ ነበር። የመጨረሻው ዘመን ግን ታላቁ መከራ ግን የተነገሩ ምልክቶች አሉ። እነዛ ምልክቶች ሳይሆኑ አይሆንም። እሺ ዳግመኛ መጻአትን you can understand ምልክቶቹ ኢየሩሳሌም ስትከበብ የአይሁድ ህዝብ ሲከበቡ የዓለም መንግስታት ሁሉ ሲሰበሰቡ ሐሰተኛው ክርስቶስ ከብዙዎች ጋራ ለሰባት አመት ቃል ኪዳን ሲገባ you can count the years ዳግመኛ መምጣት ማንንም የማያውቀው እንደሌባ ሆኖ የሚመጣው የጌታ መምጣት ግን nobody knows it እግዚአብሔር ይመስገን። ስለዚህ ራቁታችን እንዳንሁን እንጠንቀቅ። አያችሁት አንድ ሚስጥር ነግራቸው ሚስትሪ የሚለው መጽሐፍ ቅዱስ የተደበቁ ለሰዎች ያልተገለጡ ነገሮችን ነው። በጥንት ዘመን በነቢያቶች ያልተነገረ ነገርን ሚስትሪ ነግሯል። ሚስጥር ነግራቸዋለሁ። አያችሁት እናም እንደሚላቸው መለከት ይነፋል ሙታን የማይበሰብሱ ሆኖ ይነሳሉ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰው ሊለብስ ይህ የሚሞተው የማይሞተው ሊለብስ ይገባዋልና ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ እኔና እናንተን ሞትን ባሸነፈበት ኃይል ድል የነሳው ጌታ ክብር ለእግዚአብሔር ይሁን ወደ ራሱ ይወስደናል። የእግዚአብሔር የተመሰገነ ይሁን። የእግዚአብሔር ስም ብሩክ ይሁን። መጽሐፍ ቅዱስ ምን እንደሚል ተመልከቱ። በጣም ድንቅ ድንቅ ነገሮችን ይናገራል። የእግዚአብሔር ስም የተባረከ ይሁን። ምዕራፍ ኤፌሶን ምዕራፍ 2 ላይ ተመልከቱ። ጌታ ኢየሱስ በርሱ ሥራ ቁጥር 18 በርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለን። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮች የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይላል። ስለዚህ እኛ አገራችን የት ስለሆነ ከቅዱሳን ጋር አገራችን ሰማይ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ለተሰሎንቄ ሰዎች በመሆቱት ቅዱሳን አዝነው በነበሩበት ጊዜ የሚነግራቸውን ተመልከቱ። አንደኛ ተሰሎንቄ ምዕራፍ 4 ላይ ነገር ግን ወንድሞች ሆይ ይላቸዋል ቁጥር 13 ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመነን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከርሱ ጋር ምን ያረጋቸዋል ያመጣቸዋል። በጌታ ቃል የምንላችሁ ይነውና እኛ ሆነን ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት ማለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳል በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር በደመና ምን እናረጋለን። ከዛ በኋላ ምን እንደሚል ተመልከቱ። እንዲሁም ሁሉ ጊዜ ከጌታ ጋር እንሆናለን። ዳግመኛ መጻአት ሲሆን መነጠቅ ይሆናል ተብሎ ከታመነ ያመኑት በሙሉ የሚሄዱ ከሆነ ሁሉ ጊዜ ከጌታ ጋር ሊኖሩ በሺው ዓመት መንግስት ማን ነው ምድርን ፖፑሌት የሚያረጋው? ያመነው ሁሉ ከሄደ አመጸኛው ሁሉ ይጣፋል። በዚያን ጊዜ በአርማጌዶን ጦርነት ጊዜ አያችሁት ብዙ ሰዎች ያልቃሉ በእግዚአብሔር ፍርድ በእግዚአብሔር ቁጣ። እና ማን ይተርፋል ምድርን ፖፑሌት የሚያረጋ? ስለዚህ ብዙ የእግዚአብሔር ሰዎች ምንድነው የሚከራከሩት? እኔም በበኩሌ የማምነው ኢየሱስ ክርስቶስ ቤተክርስቲያኑን አስቀድሞ ነው የሚወስደው። ዳግመኛ ሲመጣ የተረፉ አማኞች አይሁዳውያን የዳኑና ሌሎችም በዛን ጊዜ የነበሩ በሙሉ ወዴት ነው የሚሄዱት? ወደ ሺው ዓመት የክርስቶስ መንግስት ይገባሉ። እግዚአብሔር ይመስገን። ግልጽ ነው እንዳሉ የተረፉት ሰዎች የተረፉት የሰው ልጆች ወደ ሺው ዓመት የክርስቶስ መንግስት ይሄዳሉ። ዳግመኛ መጻአት መነጠቅን የሚያሳይ አድርጎ ለማየት ያስቸግረኛል በበኩሌ ሳይው። ግልጽ ነው ለምን በዚያን ጊዜ በሺው ዓመት የክርስቶስ መንግስት የሚገቡት በምድር ላይ በዛ በታላቁ መከራ ውስጥ ያለፉ የተረፉ ሰዎች ወደዛ ይገባሉ። እነዚህ ሰዎች በሺው ዓመት ጊዜ ውስጥ ወደ ሺው ዓመት መንግስት የሚገቡት የተለወጠ ስጋ ያላቸው ሊያገቡ ይችላሉ ሊጋቡ ይችላሉ ልጅ ሊወልዱ ይችላሉ። በጣም ያንግ የሆነው እድሜው 100 ነው የሚሆነው እና 200 ዓመት በጣም ምክንያቱም ምድር እግዚአብሔርን በማወቅ ትሞላለች። ህፃናት ልጆች በፉኝት ቤት ላይ ይጫወታሉ። ያንበሳ ደቦል ከምን ጋር ያድራል? ከኮርማ ጋር ከጥጃ ጋር አብሮ ይሆናል። ሰላም በምድር ላይ ይሆናል። የሚያስፈራ ነገር አይኖርም። ምድር የነበራትን ኃይል ሁሉ ታገኛለች። እግዚአብሔር በረከት በምድር ሁሉ ላይ ይሆናል። ሰዎች የጦር ዕቃ መሳሪያዎቻቸውን ሁሉ ወደ ማረሻ ይለውጡታል። ያን ጊዜ ሰይፍ የሚያነሳ የለም። ጦርነት የለም። ፍርሃት የለም። የኢየሱስ ክርስቶስ መንግስት በምድር ላይ ይመሰረታል። በዚህ ጊዜ የሚሆን ትልቅ ነገር እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባው ቃል ኪዳን፣ ለዳዊት የገባው ቃል ኪዳን ይፈጸማል። በመካከለኛው ምስራቅ ውስጥ የኢየሱስ ክርስቶስ መንግስት በኢየሩሳሌም አሕዛብን ሁሉ ትገዛለች። ክብር ለእግዚአብሔር ይሁን። ቅዱሳን ቀደም ብለው የተነጠቁት ምን ያደርጋሉ? ከታላቁ መከራ በፊት መነጠቅ እኔ እንደሚገባኝ ብዙዎችም እንደሚናገሩት ትክክል ከሆነ ምን እንደሚሆን ታውቃላችሁ? የተነጠቁት ቅዱሳን በጌታ ፍርድ ወንበር ፊት እንቆማለን። ሁላችንም እንደ ስራችን መጠን ጌታን ታማኝ ሆነን እንዳገለገልነው ሽልማት የምንቀበልበት ጊዜ ይሆናል። የእግዚአብሔር መንግስት መንግስት ነች። ሪስፖንሲቢሊቲ ይሰጠናል። ክብር ለእግዚአብሔር ይሁን እና በክርስቶስ ሺህ ዓመት ግዛት ውስጥ በዘላለሙ መንግስት ውስጥ ክርስቲያኖች ሁሉ በእግዚአብሔር ፊት በኖሩበት በታማኝነት ህይወታቸው ሪዋርድ የሚሰጥበት ጊዜ ይሆናል። እግዚአብሔር የተመሰገነ ይሁን። ከዛ በኋላ የበጉ ሰርግ ይሆናል እና የበጉ ሰርግ ጌታ ኢየሱስ ክርስቶስ ዳግመኛ ሲመጣ ቅዱሳኑ በሙሉ አጅበውት ነው የሚመጡት። እግዚአብሔር የተመሰገነ ይሁን። የራእይን መጽሐፍ ስንመለከት ጠቅለል ባለ መንገድ ስናየው የመጀመሪያው ፓርት ያየኸውን ብሎታል፣ ጌታ ኢየሱስን በራእይ ማየቱ። ከዛ ቀጥሎ አሁን ያለውን ይለዋል፣ የቤተ ክርስቲያን ሰባቱን ቤተ ክርስቲያን ሁኔታ። ከዛ በኋላ ከዚህም በኋላ የሚሆነውን ብሎታል። ከራእይ በኋላ ምዕራፍ አራት ጀምሮ በመጨረሻው ጊዜ ከቤተ ክርስቲያን በኋላ የሚሆነውን እንዳሳየው ነው ብዙዎች የሚያምኑት። እኔም በበኩል የማምኑ ይህን የማይቀበሉ ሰዎች አሉ። የራእይን መጽሐፍ ያለፈ ታሪክ ነው ብለው የሚያምኑ ሰዎች አሉ። በጣም የሚታወቁ አገልጋዮች እንደዚህ አድርገው የሚያምኑ አሉ። ነገር ግን የራእይ መጽሐፍ የወደፊት ትንቢት ያለው ነው። ከምዕራፍ አራት ጀምሮ ያለው ወደፊት የሚያሳይ ነው። አሁን ያለንበት የቤተ ክርስቲያን ዘመን እስከ ምዕራፍ ሶስት መጨረሻ ድረስ እንዳለ ነው የሚታየኝ በበኩሌ። ስለዚህ ከምዕራፍ አራት ጀምሮ ያለውን ያንን የመከራ ዘመን ለማየት ዮሐንስም ምንድን ያለው ልክ ምዕራፍ አራት ላይ ስትመለከቱ ምን አለው? ሌላውን በሙሉ በፍጥሞ ደሴት ላይ ሆኖ በመንፈስ ሲመለከት ከምዕራፍ አራት በኋላ ቤተ ክርስቲያን የማትኖርበትን ዘመን ሊያሳየው ወደዚህ ና ብሎ ነው የጠራው። ወዴት ነው የጠራው? ወደ ሰማይ ነው የጠራው። እግዚአብሔር የተመሰገነ ይሁን። ቤተ ክርስቲያን በማትኖርበት ዘመን ውስጥ ዮሐንስም እዛ ውስጥ ስለማይኖር በታላቁ መከራ ቤተ ክርስቲያን ባለችበት ቦታ ልትሆን ባለበት ቦታ ሆኖ እንዲመለከት ነው ያደረገው። ክብር ለእግዚአብሔር ይሁን። ስለዚህ እኔና እናንተ ይህንን እንግዲህ ስንሰማ አር ዩ ሬዲ ቱ ጎ ቱ ሄቨን ነው ጥያቄው። አር ዩ ሬዲ? እግዚአብሔር ይመስገን። አትጓጉም ወገኖቼ መንግስተ ሰማይ ለመሄድ? እንዴት ነው እሱ? አትጓጉም? እግዚአብሔር የተመሰገነ ይሁን። እዚሁ እያለን ይምጣ እንጥራው። እግዚአብሔር የተመሰገነ ይሁን። ፕሊስ አስቡና አስተውሉ። ጌታ ኢየሱስ ክርስቶስ ድንገት ይመጣል። እኔና እናንተን ለመውሰድ ሲመጣ ምልክት የለም። እንደ መጨረሻው ዘመን እንደ ታላቁ መከራ ምልክት የለም። እንደ ሌባ ነው የሚመጣው። አስሩ ቆነጃጅትን አስቡ። ሙሽራው ሊመጣ ነው ተብሎ ሲባል ዘይት የሌላቸው ዘይት ያላቸውን አበድሩን ባካችሁ አሉ። አይ ለእናም ለእናንተም ላይበቃ ይችላል አሉ እና ነገራቸውን ዘይት የሌለው በሌለው ነገራቸውን ሊዘጋጁ ሲፈልጉ ሙሽራው መጣ። የተዘጋጁት ሄዱ። ያልተዘጋጁት ምን አደረጉ? ቀሩ። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ወደ ቤተ መቅደስ እናቱና አባቱ ዮሴፍና ማርያም ሊያቀርቡት ወደ ቤተ መቅደስ ይዘውት ሲመጡ ጌታ እዛ እንደሚመጣ የአይሁድ ሃይማኖት መሪዎች ሁሉ አያውቁም። በጣም ብዙ አይሁዳውያኖች አያውቁም። እንየው ብሎ የመጣ የለም። አንድ ሰው ብቻ ነው የመጣው እዛ። አንዲት ሴት ግን እዛው ስለነበረች ያገኘችው በቤተ መቅደስ ተግታ ስለነበረች። ወደዛ ስፍራ ግን ከቤቱ የመጣ አንድ ሰው ብቻ ነው። የእግዚአብሔር መንፈስ በሱ ላይ የነበረ ሰው ነው የመጣው። ትጉ የተባለ ሰው ነው። ማነው ስሙ? ስምዖን ይባላል። የእግዚአብሔር መንፈስ ላዩ ላይ ነበረ። ደ ሞመንት ኢየሱስን ይዘውት ማርያምና ዮሴፍ ሲመጡ በመንፈስ ወደ ቤተ መቅደስ ወጣ። ጌታ ኢየሱስን የምንገናኘው በእግራችን ሄደን አይደለም፣ በመንፈስ ነው። የእግዚአብሔር መንፈስ እላያችሁ ላይ እንዲሆን እግዚአብሔርን ለምኑት። ሰው ብቻ ሆናችሁ አትውጡ፣ አትግቡ። ቅድም ያሳየኋችሁ ስዕል እንደሚያሳየው ልብሳችሁን የሥራ ልብሱ እንደለበሰ እንደተነጠቀ የሚያሳይ ስዕል ያሳየኋችሁ። ወደ እሁድ መተን እዚህ ስንጸልይ አይደለም። እንዲያውም አንዳንዶቻችን አመጣጣችንም ጥሩ አይደለም። ወይ አርፍደን ምንመጣው ወይ ተተን ምንመጣው ወይ በጥሩ መንፈስ አንመጣም። ቸርች መምጣት ዋራንቲ አይደለም። አያችሁት? ስራም ቦታ ሆኖ ጌታ ሊመጣ ይችላል። ና ኢየሱስ የሚመጣ ከሆነ have to be ready። እግዚአብሔር ይመስገን። የጌታን መምጣት ሊያስረሳችሁ የሚችል ህይወትን እንዳትኖሩ ወገኖቼ። የጌታን መምጣት ችላ እንድትሉ የሚያደርግ ወደ ጌታ መሰብሰባችሁን ችላ እንድትሉ የሚያደርግ ኖሮን እግዚአብሔር አያኖራችሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። አዎ አሜሪካን ሀገር ለመምጣት ፓስፖርት ብታስመጡ ኢንትራንስ ቪዛ ቢሰጣችሁ ወደዚህ መምጣታችሁን ብቻ ነው ፕላን የምታደርጉት አይደል? እንጂ አዲስ የሥራ ቦታ ተከፈተ ቢባሉ አፕላይ ታረጋላችሁ? አታረጉም። ቤት መስራት ምንም አታረጉም። እኔ ሀጅ ነኝ ሜዴ ነው ትላላችሁ። እዚህኮ የመቅረቱም ያለ መቅረቱም እድል እንኳን እርግጠኛ ሳይሆን ንብረቱን ሁሉ ሰው ይሸጣል። መንግስተ ሰማይ ግን በበጉ ደም መግባት ይቻላል። የሚቀር ማንም የለም። ጌታን ያመነ ሁሉ ይሄዳል። ለዚህ እግዚአብሔር በእውነት ያዘጋጀን። እግዚአብሔር ስም የተባረከ ይሁን። በጸሎት መንፈስ ላይ ያለን ወደ ጌታ አራት እንሄዳለን። የጌታን መምጣት የሚያሳስበንን ሥርዓቱን ፈጽማለን። ክብር ለእግዚአብሔር ይሁን። ጌታ እስኪመጣ ድረስ ይህንን እንድናደርገው ተነግሮናል። ክብር ለጌታ ይሁን። ኢየሱስ ሲመጣ የበጉ ሰርግ ላይ የምንጋበዘው ግብዣ አለ። ጌታ በመንግስቱ ከኛ ጋራ አብሮን በማዕድ ይቀመጣል። የጌታ ስም ብሩክ ይሁን። በዚያን ጊዜ ሁላችንም ከጌታ ከኢየሱስ ማዕድ ጋራ አንድ ስዕል ነበረኝ ቤቴ ያረጀብኝ እንጂ ቦታ ሪዘርቭ አርጋለሁ ይላል። Have you reserved a place for yourself በጌታ አራት ላይ ይላል። እግዚአብሔር የተመሰገነ ይሁን። የጌታ ስም ብሩክ ይሁን። እግዚአብሔር ስም የተባረከ ይሁን። ክብር ለጌታ ይሁን። ክብር ለጌታ ይሁን። በደም ላዘምራችሁ አልችልም እንጂ ድሮ ልጆች ያለን ምን ዘምረው መዝሙር ነበር። ይመለሳል በደመና ይመለሳል። በጣም ውብ የሆነ መዝሙር ነው። እግዚአብሔር ይመስገን። ስለ ዳግመኛ ምጽአት ብዙ መዝሙሮች አሁን የሉም። ጌታ እንደሚመጣ እንደሚወስደን እግዚአብሔር ስም የተባረከ ይሁን። ከወንድማችን ከጋሸቱ ጋራ አብረን እንጸልያለን። ከዛኔም ደግሞ ከጸለይኩ በኋላ የጌታን መታሰቢያ ደግሞ እንወስዳለን። ክብር ለእግዚአብሔር ይሁን። የጌታን ቃል አነብና ወንድማችን ይጸልይልናል። ለእናንተ ደግሞ አሳልፌ ሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ። ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ መታሰቢያውን እየበላን ወደ ውስጣችን እንድናስገባ፣ መታሰቢያው ምግብ ከሰውነታችን እንደሚዋሃድ መታሰቢያውን እንድናስብ ወደ ውስጣችን አግብተን ልብ እንድንለው ይፈልጋል። እንጸልያለን።
እንደዘመርነው ለፋ በዛ እንዳልነው የዘላለም አባት የዘላለም ጌታ ያንተን ለታ ቆጥረን አንጨርስም። ዛሬ በዚህ ቀን እድሜ ጨመረ ዘመናትን አሳለፈ ለዚህ ታላቅ ክብር ስነ ስርዓት ያበቃህን አንተ ነህና ስለውለታ ስለችሎታ ስለ ምረት ስለ ቸርነት እናመሰግናለን።
አሜን።
ጌታ እግዚአብሔር ሆይ ተመስገን። ተመስገን ምንሰጥ ነገር የለም። እነሆ ጌታ እግዚአብሔር ሆይ እንደ በግ ታርደህልናል።
ኢየሱስ
በቀራንዮ መስቀል ላይ ለንቀበለው የሚገባንን ፍዳና መከራ አንተ ተቀበለህ እኛ ነጻ አድርገሃል ይውለታለብን ያንዳንዳችን የነን እንዳስተውል እርዳን የዘላለም አባት የዘላለም ጌታ እናመሰግናለን በቀራንዮ መስቀል ላይ ተሰቃይተሃል እጆች በመስማር ተጨንክረዋል ጀርባ በጌታችንና አምላካችን ሆይ በሰራሃቸው እጆች ተገርፎ ተተልተልሃል ደምታል ቆስለሃል ያንንን ያሰምን በዛሬ ቀን በመፍራትና በመንቀጥቀጥ ስለተደረገልን ውለታ ጌታ እግዚአብሔር ሆይ ዛሬ ብቻ ሳይሆን ለዘላለም እንድናስተውል መንፈስህ እንዲለቀቅልን ከዛሬ ጀምሮም በቀሪ ዘመናችን አንተ መተን እስከምትወስደን አሁንም እንደተማርነው ቃልን እንደላከው በሚየምንነጠቅበትን ደቂቃና ሰዓታን እናውቅ ጌታ እግዚአብሔር ሆይ ንን ውለታን ያስተም እንድንኖር ለእያንዳንዳችን ማስተዋል እንድትሰጠን በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባታችንና አምላካችን ሆይ ስለመጣው ቃል ስለነበረን ጊዜ አሁንም ደግሞ ስለተደረገልን በቀራንዮ መስቀል ላይ ስለደማው መድማት ስለቆሰለ እያሰምን ይሄንን የጌታ እራት እስከመታሰብ አድርጉ ብለሃልና እያሰምን ለመታሰብ አንድነው እርዳን።
አሜን።
ታ በኢየሱስ ክርስቶስ ስም አሜን።
ቆመን አብራችሁኝ እግዚአብሔርን ቃል ተላላችሁ እንደ ጸሎት ነው ምንለው። እግዚአብሔር ይመስገን ወንድማችን የጸለየው ጸሎት እግዚአብሔር የተመሰገነ ይሁን። ካነበብኩ በኋላ በእውነት ደዌን ተቀበለ ትልና ፐርሰናል አርጋችሁ እንድትሉት ፈልጋለሁ። እግዚአብሔር ይመስገን እግዚአብሔር ይመስገን። በእውነት ደዌያችንን ተቀበለ ህመማችንንም ተሸክሟል። ህመሜን ይያላችሁ ወደ ራሳችሁ። ኦኬ። በእውነት ደዌያችንን ተቀበለ በእውነት ደዌን ተቀበለ ህመማችንንም ተሸክሟል ህመሜንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገርንም ቆጠርነው። እርሱ ግን ስለመተላለፋችን ቆሰለ ስለመተላለፌ ቆሰለ ስለበደላችንም ደቀቀ ስለበደሌም ደቀቀ። የደህንነታችን ተክሳጽ በርሱ ላይ ነበር የደህንነቴ ተክሳጽ በርሱ ላይ ነበር። በርሱ ቁስል እኛ ተፈወሰን በርሱ ቁስል እኔ ተፈወስኩኝ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን እኔ እንደ በጎች ተቅበዝብዤ ጠፋው። ከኛ ያንዳንዱ ወደ ገዛ መንገዱ አዘነበለ እኔ ወደ ገዛ መንገዴ አዘነበልኩ። እግዚአብሔርም የሁላችንን በደል በርሱ ላይ አኖረ እግዚአብሔርም የእኔን በደል በርሱ ላይ አኖረ። የእግዚአብሔር ልጅ ኢየሱስ ክርስቶስ ይህን ሁሉ ያደረክልን ጌታ ባፈሰስከው ደም የዓለምን ኃጢአት ሁሉ ያስወገድክ የኛን በደልና ኃጢአት የደመሰስክ በዚህ ቅዱስ የተባረከ መታሰቢያ ፊት አቤቱ በፊትህ ነን። ይህ መታሰቢያ ጌታ ሆይ በልባችን መታደስን መፈወስን አንተን ማሰብና ካንተ ጋራ በፍቅር መያዝን ይስጠን። በረከት ረድኤት በጉባኤያችን ላይ ይሁን በኢየሱስ ክርስቶስ ስም አሜን።